አንድ ቃል እናገራለሁ። ምን የሚል ቃል አስብ ነበር ዛሬ። ብዙ ጊዜ ያው እምላችሁ ነገር አለ ስናገር እግዚአብሔር የሚያከብደውን አክብሩ፣ እግዚአብሔር የሚያቀለውን አክብሩ እላለሁ ብዙ ጊዜ። እና በተለይ ኤርሚያስ ላይ ያለው ይሄ ምዕራፍ 15 ከቁጥር 19 ጀምሮ ያለው ቃል በይህንን ሐሳብ በትክክል የሚገልጥ ነው። ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ፣ የከበረው ከተዋረደው ብትለይ እንደ አፌ ትሆናለህ፣ እነሱ ወደ አንተ ይመለሳሉ፣ አንተ ወደ እነሱ አትመለስም አለ ይላል። እና ይሄ ክፍል ሳየው ደስ ይለኛል። የእግዚአብሔርን አቋም ከተመለስክ፣ ከኔ ጋር መሆን ከፈለግ፣ ከኔ ጋር አብረህ መቆም ከፈለግ ለመልስ ዝግጁ ነኝ አለውና በፊቴ ትቆማል። ይሄ በፊቴ ትቆማል የሚለው ቃል የነገስታት ቋንቋ ነው። ትዝ ይላችሁ እንደሆነ ገብርኤል ራሱ ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል አለ። ነገስታት በንጉሱ ፊት የሚቆሙ ሰዎች አሏቸው። ምንድን ነው? ለአገልግሎት መዘጋጀታቸው፣ ንጉሱ ሲያዛቸው ለመውጣት ለመግባት ዝግጁ መሆናቸውን የሚያሳይ ቃል ነው። እና በዚህ ክፍል ላይ ምን ይለዋል እግዚአብሔር? ከተመለስክና ወደ እኔ ከመጣህ ልታገለግለኝ ፈቃደኛ ከሆንክ እኔ አሰማርሃለሁ፣ በፊቴ ትቆማለህ አለውና የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። ይዋይም የከበረውንና የተዋረደውን በትክክል ከለየ የእኔ አፍና ያንተ አፍ አንድ አይነት ይሆናል። እኔ የምናገርብህ የእኔ ሀሳብና ያንተ ሀሳብ አንድ ይሆናል። አንተ ስትናገር እኔ የተናገርኩ ያክል ነው ነው የሚለው። እና ግን ይሄ የከበረውና የተዋረደው ምንድን ነው? አሁን ሁላችንም እንኳን አንድ ነገር አይተን ይሄ ነገር የከበረ ነው የተዋረደ ነው ብለን ብንጠየቅ የራሳችን የሆነ መላመት አለ አይደል? አንዱ ያከበረውን አንዱ አያከብረው፣ አንዱ የናቀውን አንዱ አይንቀው። እና ታዲያ እንዴት ነው ሰው የከበረውና የተዋረደው ሊለይ የሚችለው ብላችሁ ከጠየቃችሁ እግዚአብሔር ያከበረውን ብታከብር ነው። አሜን በሉ። እግዚአብሔር የናቀው ብትንቅ ነው። ለምን? እግዚአብሔር የራሱ እይታ የራሱ ሀሳብ አለው። ለዚህ ነው ሀሳቤ ከሀሳባችሁ አለ መንገዴ ከመንገዳችሁ አለ። እግዚአብሔር የራሴ ሀሳብ የራሴ አመለካከት አለ። ያን ሀሳብ ካገኘህ ነው፣ በዛ ሀሳብ ውስጥ ከኖርክ ያን ጊዜ አገልጋይ ትሆናለህ። ደግሞም እንደሱ አድርገህ መኖር ከጀመርክ አስጨናቂዎቹ ወደ አንተ ይመጣሉ፣ ያንተ ወደ እነሱ አትሄድም ነው። ሃሌሉያ! እነሱ ወደ አንተ ይመለሳሉ። ይህን ክፍል እያየሁ አንድ ነገር አስተውያለሁ። የኢዮብን መጽሐፍ ስታነቡ ስለ ኢዮብ መጽሐፉ ገና ሲጀምር ስለ ኢዮብ ማንነት ይናገራልና ሰይጣን በእግዚአብሔር ፊት ከመላእክቶች ጋር ተቀላቅሎ እንደመጣ ታያላችሁ። እና ከየት መጣ ብሎ እግዚአብሔር ጠየቀው። ከዛም ያው በምድር ላይ እንደዞረ እንደተመላለሰ ተናገረ። እግዚአብሔር በነገራችን ላይ ነገር የፈለገው ነው የሚባለው ታውቃላችሁ አይደል? እዛ ክፍል ስትገቡ ባሪያ ኢዮብን አየኸው ወይ ብሎ እኮ የጠየቀው እግዚአብሔር። አይቼዋለሁ አለ። ግን ምን በቃ ዙሪያውን ቀጥረህለታል አለ። ሄዶ ሞክሯል። አያችሁ ሰይጣን የሆነ አታክ ለማድረግ የሞከረ ነገር እንዳለ ይታያል። ለማጥፋት ለማጥቃት፣ ግን ዙሪያውን ቀጥረህለታል እና ደግሞ የተደረገለት ሰው ይላል ሰይጣን። እና ምን ችግር አለ ቢያመሰግን ሲለው አንድ የገረመኝ ነገር አለ። ይህን ክፍል ስታየው እዮ በአገሪቱ ሀብታም ከሚባሉ ሰዎች አንዱ ነው። ምናልባት በዛሬው አነጋገር ኢንቨስተር ተብሎ ከሚጠሩት በከተማዋ ላይ ትልቅ ሀብታም ከሚባል ሰው አንዱ። ምክንያቱም ያሉትን ግመሎች በዛሬ ብትተረጉም በገንዘብ ራሱ ቢመዘነዘው በጣም ብዙ ብር የሚያወጡ ናቸው። ያሉት ግመሎች፣ ያሉት ከብቶች፣ ያሉት ፍየልና በጎች ብዙ ናቸው። ዛሬ ብር ቢሊዮነር የሚባል ሰው ይሄ ብቻ ነው። በእውቀት በዘመኑ ሊቃውንት የሚባል ሰው እዮ ዝም ብሎ ሳይሆን በአገር ደረጃ በናሽናል ደረጃ ታዋቂ የእውቀት ሰው። ይህንን መጽሐፍ ውስጥ አልቦ ታገኛላችሁ። እዮ ብዙ ምሁራን ባሉበት ቁጭ ብሎ እነሱ ንግግር እያደረጉ እዮብን እያዩ ነው ንግግር የሚያደርጉት። ባልታመኑ ጊዜ ሳኩላቸው የሚል ቃል ኮንፊደንስ ያጣሉ። እሱ ቆሞ እየተናገረ ፈገግ ካለ ግን ልክ ነን ማለት ነው ብሎ ይቀጥላል። ገባቸዋል? ምን ያህል እንትን እንዳለው ነው የምታዩት፣ ፓወር እንዳለው። እና እኔ ግን መናገር ስጀምር ይላል የበልግን ዝናብ እንደሚጠብቅ አፋቸው ከፍተው ሰሙ ይላል። እና ንጉሥ በሰራዊት መካከል እንደሚኖር በህዝቡ መካከል ነበርኩ ነው። በጣም የታወቀ ሰው የከበረ ነው። በእውቀት ብትሉ በሀብት በብልጽግና ትልቁን ስፍራ የያዘ ነው። እግዚአብሔር ግን ስለ ሰይጣን ስለ ኢዮብ ሲነግረው ስለ ብልጽግና አልጠቀሰም።
ገብቶቻ ሀብታሙን ይወብና ይወይ አላለው ደግሞስ ያ ምሁሩ አገር የሚንቀጠቀጠለ እንደ ንጉስ ያከበርኩት ኢንተሌክቹዋል የሆነ ሰው ይአይሁ አላለው ያለው እንደምታውቁ ቅን ጻድቅ እግዚአብሔርን የሚፈራ እንደርሱ ያለ የለኝም ማለት ነው። አየ እግዚአብሔር የከበረውን ነገር ነው የሚነግረው። ለሱ ይሄ ምንም ማለት አይደለም። ገንዘቡ ዕውቀቱ ምኑ ለእግዚአብሔር እንደው የሚያስብለው ነገር አይደለም ማለት ነው አይደል? ቢሆን ኖሮ ሜንሽን ያደርገው አላረገው። ለእግዚአብሔር የከበረው ምን መሰለህ? ቅንነት ነው። ለእግዚአብሔር የከበረው ጽድቅ ነው። እግዚአብሔር የከበረው ቅድስና ነው። ስለዚህ እግዚአብሔር ያንን ጠራለት። እግዚአብሔርን የሚፈራ ጻድቅ ቅን እንደሱ ያለ የለኝም። ሃሌሉያ
አሜን።
ስለዚህ ዛሬ እግዚአብሔር የሚፈልገው ነገር በእናንተ እንዲገኝ ታገሉ እንጂ ሰዎች በሚያስብለው ነገር ለማግኘት አትሯሯጡ። ይሄ በእግዚአብሔር ፊት ምንም ማለት አይደለም። ይሄን ሁሉ ጊዜ ነግራችኋለሁ። መድረክ ላይ በቆምኩ ዘመን ሁሉ የምነግራችሁ የምድራዊ ነገር ተራ እንደሆነ ተነግራችኋለሁ። ሃሌሉያ
አሜን።
እግዚአብሔር ተባረከ
አሜን።
ለምንድን ነው እግዚአብሔር የሚያከብረው? ስናከብር ነው በእግዚአብሔር መንገድ ነው አለበለዚያ ሰይጣን ያጨበረበረ ወይም ደግሞ የራሱ ሆነ ጥበቦች ተጠቅሞ በቀላሉ ሰዎችን ያደናቅፋል። እሺ ወደ የሐዋርያት ሥራ ክፍላችን ስንመለስ ምዕራፍ 4 ነው ዛሬ የምናየው። ከምዕራፍ 4 ቁጥር 1 ጀምሮ ላንብብ። ለህዝቡም ሲናገር የካህናት አለቆችና የመቅደስ አዛዦች ሰዱቃውያንም ህዝቡ ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው ይላል። ይህን ክፍል ስታዩ ያው ታሪኩ ቀጥሏል ማለት ነው። ምዕራፍ 3 ላይ ያለው ታሪክ ነው። ያ ሰው ለዘመናት ያልተራመደው ሽባ የነበረው ሰው በመራመዱ ምክንያት ትልቅ መነጋገሪያ ርዕስ ሆኗል። ወይም ደግሞ በቃ ዋና ነገር ሆኗል በመካከላቸው በህዝቡ መካከል ትርምስ ፈጥሯል። እና ግን ምዕራፍ 3 ላይ ያለው የህዝቡ ምላሽ እና ምዕራፍ 4 ላይ ያለው የህዝቡ ሪአክሽን አንድ አለ። አይ ምዕራፍ 3 ላይ ስትመለከቱ ህዝቡ በጣም ተገረሙ፣ ደነቁ አይደል? እና በጣም በቃ እንደሚያረጉ በቃ እነሱን አይዋቸው ሁሉ ይላል። እና ወደኛ ተመልከቱ ምናምን ሁሉ ብለዋቸዋል አይደል? ስናይ እንዳለ ፎከሳቸው የህዝቡ ሰርቀው ነበር። እና ህዝቡ ደግሞ እነሱ ላይ ልዩ ትኩረት ሰጥተው ነበር፣ በጣም ተደስተውባቸው ነበር። ምዕራፍ 4 ላይ ስትመጡ ግን ነገሩ ተገለበጠ። እና ለህዝቡ ሲናገሩ ይላል የካህናት አለቆችና የመቅደስ አዛዦች ሰዱቃውያን ህዝቡ ስላስተማሩ በኢየሱስም የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ያው ይሄኛው ክፍል የሚነግረን በዛው ተአምር የተወሰነ ሰው ተደስቷል፣ የተወሰነ ሰው ጌታን ተቀብሏል፣ የተወሰነ ሰው ተባርኳል። በዚያው ተአምር ደግሞ የተወሰነ ሰው ደግሞ በጣም ተቆጥቷል፣ መከራ አምጥቷል። ስለዚህ እዚህ ላይ አንድ መናገር የምፈልገው ነገር አለ። ወንጌል ሁለቱም አይነት ምላሽ አለ። ግድ ጎሽ ጎሽ የሚያስብል መጠበቅ የለብንም። እንዳውም ጌታ ደጋግሞ የተናገረ ወንጌል የሚያመጣውን አሉታዊ ተጽዕኖ ወይም ኔጌቲቭ የሆነውን በሰዎች ሕይወት የሚመጣው ምላሽ የነገረ አለ። እንደዛ መጽሐፍ ቅዱስ አንዳንድ ክፍሎችን እሱን እነግራችኋለሁ። ይህንን ግን ብዙ ጊዜ በላይፋችን ውስጥ በትክክል አንደርስታንድ ስናደርገው አይታይም። እንዴት ገጥሞቸው? እንደዛ አይደለም። እኔ በጽድቅ ብኖር መልካም ባረው አሁን ሽባ መፈታት ምን ክፋት አለው? እስቲ ነው የሽባ ሰው ለዘመናት የታሰረ ሰው መፈታት ጠብ ያመጣል? ግን ይሄ ክፍል እንደሚነግረን እነኚህ የካህናት አለቆች የመቅደስ አዛዦች የሚለው ይሄ መቅደስ አዛዥ የሚባለው እንደውም በሌላው ትርጉም ምንድን ነው የሚለው ባለስልጣን የጦር ጀነራል ነገር ነው፣ የሚሊተሪ አዛዥ እና ሰዱቃውያን ይላል። ከሁሉ የገረመኝ ሰዱቃውያን ማለት የስህተት አስተማሪዎች ይህን ታውቃላቸው። ሰዱቃውያን ማለት ሙታን ትንሣኤ የለም የሚሉ ናቸው። ከዚህ በላይ ስህተት ምናምን አለ? ግን ተስማምተው ከፈሪሳውያን ጋር አብረው እና አንተ ሶፍታር ምን ይላል መሰለህ? እነኚህ ሰዎች የትኛውንም ትምህርት ለመታገስ ዝግጁ ናቸው። ነገር ግን ወነትን እስካልተናገርክ ብቻ ነው ይላል። ገባ? ይታገሳሉ። በጣም ታጋሽ ናቸው። በጣም እንዴ ሰንቆያንን የሚያክሉ የሙታን ዘየልም የሚሉ አብሯቸው ቆመዋል። የፈለገው አይነት ትምህርት ይሁን ይቀበላል። ግን ወነት ከያስ ኢየሱስን ከተቀበለ ተቀባይነት የለም። የሆነው ይሄ አሁን አንዳንድ ጊዜ ተመልከቱ። ምንም የማይገናኙ ሃይማኖቶች አገር ቤት እኛ አንድ ነን ይላል። እና ጴንጤው ላይ ወይም ደግሞ በትክክል እግዚአብሔርን የሚከተለው ሰው ላይ ነው በፎከሳችን ጥላቻ ያለው። ለምን መሰለ? ትክክል ነው ማለት ነው። ማረጋገጫ ነው። አሜን። እግዚአብሔር የተባረከ። ለምን ይሄ መጽሐፍ ቅዱሳዊ ነው ማለት ነው። እንግዲህ መጀመሪያ የተወለደችው እቺ ህፃኗ ቤተክርስቲያን ገና መወለዷ ከመወለዷ ስደት ገጠማል። ቸርች ገና መወለዷ እንደምታስታውሱ ምዕራፍ 2 ላይ ነው። ይሄ ደግሞ ምዕራፍ 4 ላይ ወዲያው መከራ፣ የመጀመሪያው መከራ ይሄ ነው ምዕራፍ 4 ላይ የገጠማቸው። ግን ደስ የሚለኝ ጌታ አስቀድሞ ሳይናገር ምንም ነገር ሀፕን አያደርግም። በተለይ ብዙ ጊዜ እንደምታውቁ ዮሐንስ 16 ከ1 እስከ 2 በደንብ አድርጎ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ምንድን ነው ያላቸው? እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራብ ያስወጧችኋል፣ ከዚህም በላይ የሚገድሏችሁ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል። ይህን የሚያደርጉትም እኔንና አብን ስላላወቁ ነው ይላል። ኢቨን ሊገድሏችሁ ይችላሉ፣ ከምኩራብ ያባረሯችኋል፣ በጣም ክፉክፉ ነገር ያረጉባችኋል ብሎ ተናግሯል። ደግሞ ይህን ሲያደርጉ እግዚአብሔርን እያገለገሉ እየመሰላቸው ነው የሚያደርጉት። ይህን እና እግዚአብሔርን አያውቁም ወይም እግዚአብሔርን ባለማወቅ ነው ይላል። ሰዱቃውያን በተለይ በኢየሱስ ላይ ቂም አላቸው። በተለይ ቤቱ ጋታ ያላችሁ መሰላችሁ ማቴዎስ 22:34 ላይ ማቴዎስ ምዕራፍ 22:34 ኢየሱስም ዝም ማሰኛቸው የሚል ቃል ያላችሁ ስለ ሙታን ትንሣኤ ባለፈም ስጠቅሰው ነበር። አንዲት ሴት አይደል ብዙ ባላገታ መጨረሻ ላይ ለማን ነው የምትሆነው አይነት ጥያቄ ጠይቀው ነበር። ሎጂካል የሚመስል ግን ኢየሱስ አፈረሰባቸው እና ከዛ ዝም አሰኛቸው የሚል ተጠቅሷል። ፈሪሳውያንም ሊቋቋሙት አልቻሉ። አሁን በቃ ሞተ ደመደምን ብለው ካሉ በኋላ ብዙ ሺህ ዘር ሆኖ ተነስቷል። ኢየሱስ ይባላል። ኢየሱስ በእያንዳንዱ ሰው ሕይወት አሁን መገለጥ ጀምሯል፣ ሊቋቋሙት በማይችሉት አይነት እና አሁን ደግሞ ኢየሱስን መነሳት ብቻ ሳይሆን ይህንን ሁሉ ነገር የሚያደርገው እሱ እንደሆነ ሊነግሯቸው ነው። እጃቸውን ጫኑባቸው የሚለው ያው እንግዲህ ግልጽ ነው። እጅ መጫን የሚል ሀሳብ ስታዩ በመጽሐፍ ቅዱስ ውስጥ በተለያየ መንገድ ተጠቅሷል። ለጸሎት እጅ ይጫናል፣ ግን ይሄኛው እጅ መጫን የሚለው መከራ ስለማድረስ ነው። በተለይ የሐዋርያት ሥራ 4:12 ከቁጥር 1 ጀምሮ ስታዩ በአንዳንዶች ላይ እጁን ጫኑባቸው፣ ሄሮድስ ይላል። በአንዳንዶች እጁን ጫነባቸው፣ እንደውም ያዕቆብን ገደለው ይላል። እና እጅ መጫን እንግዲህ መከራን ነው የሚያሳየው። እና እነኚህ ሰዎች ተነስተው መከራ አድርሰውባቸው ነበር። እሺ፣ ከዚህ ጋር ሌላው ተያይዞ ምንድን ነው የገደለው? ኢየሱስን እንዲገደል ምክንያት የሆኑት እነኚህ ሰዎች ናቸው ዋናዎቹ። አሁን እዚህ ጋር የተጠቀሱት የካህናት አለቆችና የመቅደስ አዛዥ ሰዱቃውያን የተባሉት ዋናዎቹ አለቆቹ ለኢየሱስ ሞት ዋና ናቸው። ይህንን የት ታገኛላችሁ መሰላችሁ? ሉቃስ 22:4 ላይ ሄዶ እንዴት አሳልፎ እንደሚሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተማከረ ይላል ይሁዳ። አያችሁ፣ ይህንኑ ሀሳብ እነኚህ ከላይ የተጠቀሱት ሰዎች ናቸው ሄዶ ያማከረ እና ኢየሱስን አሳልፈው የሰጡ የገደሉት እነኚህ ሰዎች ናቸው። ለሞቱ ዋና ምክንያት ርቀት ሳትሄዱ ራሳቸው ምናልባት ከዛ ውስጥ ሁለቱ ሶስቱ አሉበት። ጴጥሮስ ዝም ብሎ አይደለም የሰቀላችሁት የገደላችሁት እያለ የሚናገር በትክክል እነኚህ ሰዎች ነበሩበት። ሰናሃድሪን የሚባለው ትልቁ የአይሁድ ፍርድ ቤት ማለት ይቻላል፣ ወይም የአይሁዶቹ የመጨረሻው ውሳኔ የሚደረግበት ይሄ ግሩፕ እዛ ጋር ነው የወሰዷቸው። የመጨረሻው አስፈሪ ባይሁድ ዘንድ የሚፈራ ጉባኤ ነው እና ወደዛ ነው ቀጥታ ሊወስዷቸው የተነሱት። ይገርማል። እነ ጴጥሮስ ግን ሌላ ሰው ሆነዋል። ይገርማል። ሌላ ሰው ያላቸው ድፍረት በቃ በጣም ተሞልተው የሚናገሩበት መንፈስ የተለየ ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄን ደግሞ ጌታ ራሱ ተናግሮ ነበር። ወደ በተለያየ መንገድ ወደ ምኩራባቸው ወደ መኳንቶች ወደ ገዥዎች ሲጎትቷቸው እንዴት እንደምትመልሱ አትጨነቁ ብሎ ሉቃስ 12 ቁጥር 11 ላይ ተናግሯል። ሊጎትቷችኋል ወደ አለቆቹ ወደ ገዥዎቹ፣ ግን ምን መልሳለን ብላችሁ አትጨነቁ፣ መንፈስ ቅዱስ በዛ ሰዓት ልትናገሩ የሚገባችሁን ይሰጣችኋል። ሃሌሉያ
አሜን።
ወገኖቼ በክርስትና ምክንያት ስለሚመጣባችሁ ፈተና ወይ መከራዎች ለመታገስ ምን ያህል ዝግጁ ናችሁ? ወይስ እንዴት ነው የምትቀበሏቸው? አንዳንዴ የሆነ ነገር ሲቆነጥጠን በሆነ ነገር ብቻ ፈተናዎች የራሳችን አለናል በየመጠኑ ሲመጣ ቶሎ በእግዚአብሔር ላይ ለማጉረም ምን ኃጢአት ሰርቼ ነው እንዴ ለምን እኔ ከማበል እንደዚህ የምታረገኝ አይነት ለማለት እንቸኩላለን። ግን አድርገን ልንገራችሁ፣ የተከተላችሁት ህይወት ዋጋ የሚያስከፍል እስቲ አሜን። ይሄን ወቁ። በቃ የብዙ ሰው አሁን የክርስትና በዚህ ዘመን የመበረዙ ምክንያት አቅም የማጣቱ ምክንያት ትክክለኛ ክርስትናን የተረዱ ሰዎች ስላልተከተሉት ነው። በትክክል የክርስትና አካሄድ የገባቸው ሰዎች እኛም ስንመሰክር አሳስተናል። ስለ መልካም ኑሮ ነግረናቸው፣ ስለ ብልጽግና ነግረናቸው፣ ስለ ምድራዊ ሰላም እረፍት ብቻ ነግረን ያመጣናቸው። ኢየሱስ ግን ሲጠራ ሊከተለኝ የሚወድ ቢኖር ማንም መስቀሉ ተሸክሞ ከኋላ ላይ ይከተለኝ፣ ራሱን ይካድ፣ ቤተሰቡን ይካድ፣ የትኛውንም አይነት ዋጋ ለመክፈል ዝግጁ የሆነ ሰው ነው የምፈልገው ነው ብሎ ይጠራ። እኛ ግን እንደዛ ብለን አናስተምርም። የሰበኩንም እንደዛ አይደለም። እኛም ስንመሰክር እንደዛ አይደለም። ለምን? ጥሩ ጥሩ ነገርን ነው ማምጣት የምንፈልገው። ግን ክርስትና ዋጋ ያስከፍላል። ሃሌሉያ። የአማኞች ድል፣ የአማኞች ግብ ዘላለማዊ ህይወት ነው። አንድ ሰው አንድ ጊዜ ጓደኞቹ የሚያውቃቸው አብሮ አደጎቹ ምን አሉት? ለምንድን ነው እንደኛ የማትጨፍረው? ለምንድን ነው እንደኛ እንደፈለክ የማትኖረው አሉ። ምን ብሎ መለሰላቸው? ሰይጣንና እግዚአብሔር ማስታወቂያ ለጠፉ አላቸው። እና ሰይጣን እንደዚህ አለ፣ ከኔ ጋር ስትኖር ጊዜያዊ ደስታ አለ፣ ያለ ገደብ የፈለግከውን የማድረግ ነፃነት አለ፣ በምድር ላይ ሰላማዊ የሚባል ስኬታማ የሚባል ኑሮ እሰጥሃለሁ ብሎ ለጠፈ። ያለ ገደብ የፈለከውን እንደፈለክ የማድረግ መብት አለህና ደሞዝ ብሎ የዘላለም ሞት አለ። እግዚአብሔር ደግሞ ሲጠራ ጌታ ምን ብሎ ጻፈ አለ? አንደኛ በምድር መከራ አለብህ አለ። በእርግጥ ሰላምን እሰጥሃለሁ ማለት ከዛ ያልጠበቅካቸው ክስተቶች በህይወት ሊሆኑ ይችላሉ። በእግዚአብሔር ፕሮግራም ትኖራለህ፣ በራስህ መንገድ አትሄድም ምናምን ብሎ ጻፈና ደሞዝ የዘላለም ህይወት አለ። ስለዚህ ከሰይጣን ጋር በደሞዝ ስላልተስማማል እግዚአብሔር ይባረክ። እኔ ያየሁት አለ እዚህ ጋር የሚሰጡትን ሁለቱንም አይደለም ያየሁት አለ። ደሞዝ ላይ ስመጣ የሰይጣን ደሞዝ አልተስማማኝም አለ፣ የእግዚአብሔር ደሞዝ ተስማምቶኝ እግዚአብሔር የተባረከ። ስለዚህ ደሞዛችሁን ምድር ላይ ወይ ደግሞ ይሄ በ15 ቀን በወር እንዳትጠብቁ። አሁን አንዳንዴ ከምድራዊ ኑሮ ጋር የሚያሳስተን ነገር አለ። እንደሱ ኤክስፔክት ማድረግ የለባቸው። በዘላለም ነው ደሞዝ። እንደዛ አለ የሚለው መጽሐፍ ቅዱስ። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። እግዚአብሔር ታርጌት ሁሉ ጊዜ ዘላለም ነው። ጌታ ኢየሱስ ሲያወራ አይታችሁት ግን ዘላለም 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 ነው። እኛ ግን ለምንድን ነው ሰዎች ታዲያ አሁን ወንጌል አስታከው ምድራዊ ኑሮውን የተሻለ አድርጎ የሚያወሩ? ብዙዎቹ ዘላለምን ስለማያምኑ ይቀርታ አርግ ይሰጥ ገባረለ ዘላለም ላይ ኮንፊደንስ የላቸው። ስለዚህ ምድራዊ ነገር ላይ ሰው ይነግሩታል፣ ሰው ይስማማዋል። ታይዞ ጌታ የሌለበት በምድር ላይ የምታስደንቅና የምታስደነግጥ ነገር ሆናለች። ነቢያቶቿ በሐሰት ይሟርታሉ፣ ካህናቶቿ በእነሱ እጅ ይገዛሉ፣ ህዝቤም እንዲህ አይነት ነገር ይወዳሉ። በፍጻሜ ግን ምን ታረጋላችሁ ይላል የሰራዊት ጌታ እግዚአብሔር የሚል ቃል። ይሄ ቅጽ ሳይውሌ ያስደነግጠኛል፣ የዘመኗን ቤተክርስቲያን ያሳስበኛል። ነቢያቶቿ በሐሰት ትንቢት ይናገራሉ አሉ፣ ካህናቶቿ ከእነሱ በታች ይገዛሉ አሉ። እግዚአብሔር የለበት ህዝቤ ደግሞ እንዲህ አይነት ነገር ይወዳሉ። ካህኑም ነቢዩም ህዝቡም ተስማምተዋል፣ እግዚአብሔር ስለሌለ እግዚአብሔር እንዲህ አላቸው። በፍጻሜ ግን ምን ታረጋላችሁ? ዳኛው እኔ፣ በዙፋን ላይ ተቀምጬ የምፈርደው እኔ፣ እናንተ ስለ ተስማማችሁ እኔ ምስማማ ይመስላችኋል ብሎ ጠይቋል። እግዚአብሔር ብቻውን የታመነ አቤት። ስለ እግዚአብሔር ሳስብ ደስ የሚለኝ የማይፈራ ሀሳቡን በድንጋጤ የማይቀይር አቋም ያለው አምላክ እስከ መጣ መቶ ሺህ መጣ ሚሊዮን መጣ ሄደ፣ እግዚአብሔር ፈርቷል። ብቻው የታመነ ሃሌሉያ። ስለዚህ የቆመበት ሄደህ አብረኸው እስካልቆምክ አያመጫምችልህም። በይሉኝታ አይሰራም። ይሉኝታ ማለት ምን ማለት ታውቃለህ? ምን ይሉኛል ማለት ነው። የቃል ትርጉም ራሱ ይሉኝታ ማለት ምን ይሉኛል ማለት ነው። ገባ? በምን ይሉኛል እግዚአብሔር አይሰራም። ምንም በለው የአቋም አምላክ ምን አመጣበታለሁ? በይሉኝታ በለኔ ጋር ይሰራ ምን ይለኛል ይላል እግዚአብሔር። አይ ነው ሰው እኮ ምን ይለኛል የሚለው ነገ አብሬው ስለምኖር እንዴት አድርገዋለሁ ብሎ አይፈራም። በቃ አምላክ ኢየሱስ የተባረከ። እጃቸውን ጫኑባቸው። የሚገርማችሁ አሳደሯቸው። ደግሞ ከሁሉ የሚገርመኝ ነገር አንድ ነገር ልንገራችሁ። በክርስትና መከራ ስትቀበሉ ብዙ ጊዜ ፍርድ ቤት እንኳን አይረዳችሁ ታውቃላችሁ። ወንጀለኛ መቅጫው ፍትሐ ብሔሩ ምናምን ለእናንተ አይሰራም። እና እግዚአብሔር ራሱ ካላወጣችሁ፣ እግዚአብሔር ራሱ ምሕረት ካላደረገላችሁ ህዝቡ ሁሉ ነው የሚተባበርባችሁ። ግን እኮ ያደረጋችሁ ነገር ኖሯል። ለምን መሰለህ? በሰይጣን ቁጥጥር ስር ያለ ዓለም ውስጥ ነው አምት ነው። ግን እግዚአብሔር ሊረዳህ ከወደደ ሊያግዝህ ከፈለገ አይችሉም። እግዚአብሔር አንዳንዴ ዝም የሚለው እስከ መጨረሻው ድረስ በፍጻሜ እንደሚያሸንፍ ስለሚያውቅ። አይ አሁን እንደተያዝ ልቀጡ ተቀቁት አይልም እግዚአብሔር። ወስደው ምንም እንደማያደርጉ ያውቃል። ኦልሬዲ ይዛል አሱ። አሜን በል። አይ አሁን ሌላ ሰው ፖሊሶች ምናምን ቢሆኑ ቶሎ አስለቀቁት ድረሱለት ይባላል አይደል? እግዚአብሔር እንደዛ ደንግጦ አያውቅም፣ አስቸኩሎም አያውቅም። የትም አይሄድም። ወንድ ቤት ወስዱት የት ይሄዳል? ወንድ ቤቱ ምድር ላይ አይደለም እግዚአብሔር አለ አይደል? አንዲት ምስክርነት አንድ ጊዜ ሰምቻለሁ። በውጭው ዓለም ነው። አንዲት ክርስቲያን ወጣት ሳታቅ በአንድ መንደር ውስጥ ሄደች። ያ መንደር ደግሞ በጣም ታዋቂ ክፉ ሰው ያለበት ነው እና ሴቶችን የሚደበድብ የሚደፍር፣ የተገኘውን ነገር የሚነጥቅ ምናምን ዘራፊ ያለበት ሰፈር ነው እና ያ ሰው ሀገር የሚያውቀው ነው። እሱ አታውቅም እና ቀጥ ብላ በዛ ሰፈር ሄደች። ከዛ ያው በሚመቸው ሰዓት አልፋ ሰፈር ደረሰች። ቤት እንደመጣች ሲሏት ነገረች። እንዲህ ሁሉ ሰው ጉድ፣ እንዴ የሆነ እንደዚህ በጣም ግዙፍ እንደዚህ ጡንቻ ነው ምናምን ሰው ላይ ሸፈ አይቼዋለሁ። እናስ አየ አየው ታለፍኩ አለች። ይሄ ታሪክ ነው እንዴ? ሊሆን የማይችል ነገር ነው። እና ሰውየው በስንተኛው ቀን የሆኑ ሰዎች ቀርበው ጠየቁ፣ የሆነች ልጅ በዚህ ቀን በዛ ስታልፍ አላየሃትም? አይቻታለዋል እችል ብለው በረከት ተሰሩት። አይቻታለዋል። ታዲያ እንዴት ሌሎቹን እንደዛ እንትን እያገሷ ሲሆ ዲ አጠገቧ የነበሩት ስጋርዶች በዚህ ሁለት በዚህ ሁለት ይሄን የሚያካክሉ ከኔ የሚበላ ልጥፋ በጠገቧ አልነበሩ። እግዚአብሔር ይባላል። ለካ መላእክቶቹ ለሱ ተገልጠውለታል። እና በትክክል ሲሄድ እነሱ ቀረብብል ድራሽ የሚያጠፉት ብሎ ነው ለካ ያሳለፋል። አታውቅም እንጂ አይንህ ይከፈት አይንሽ ቢከፈት በዙሮች ጥበቃ የሰራሁት ጌታ እግዚአብሔር ጥበቃ እንዳለ፣ ግን አንዳንድ የእግዚአብሔር የሚፈቅድበት ጊዜ አለ። እንድታልፍ የሚፈለግበት ነገር አለ። ሚስጥሩን 100% ልነግርህ አልችልም፣ ግን እግዚአብሔር እንድታልፍ የሚፈልግበት ጊዜ
አሜን በልስ
እና የሰራውት ጌታ እግዚአብሔር መልካም አምላክ
አሜን
በምንም በመከራ ውስጥ ይፈርድ ክርስቲና በትክክል ከገባ ለመከራ ተዘጋጅታ ከሆንክ አይከብድም አሁን ቅድም እንደነገርኳችሁ ነው አምሮአችንና የምናስበው ላይፍ አይጣጣምልንም ባይብል የሚለንን አይደለም አኛ እየጠበቅን ያለን የራሳችን ኤክስፔክቴሽን አለ የራሳችን ስዕል አለ ከየት ያመጣነው እንደሆነ ባይታወቅ ወይ ስለ እግዚአብሔር ምን ቻይነት እንስላል ትልቅ ነው ማን ይችላል ሁሉም ቦታ ይኖራልና እንልና በቃ ይሄ አምላክ ከኔ ጋር ቆም አይነካኛል ብለህ ቁጭ መጻፍት ማይነካ አይደል ትነካለህ ትነካያለሽ ነው አየ ይሄ ነው ስተቱ እሺ በነጋውም አለቆቹና ሽማግሌዎቹ ይላል ቁጥር 5 ጻፎችም ሊቀ ካህናቱም ሐናና ቀያፋ ዮሐንስም እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ ይሄው ሰናድሬን ማለት ነው እነርሱም በመካከለ አቁመው በምን ኃይል ወይስ በማን ስም እናንተ ይናደረጋችሁ ብለው ጠየቋቸው
እዚህ ጋር በጣም የሚገርመኝ በነገው አለቆችና ሽማግሌዎች ጻፎቹ ሊቀ ካህናቱ ሐናና ቀያፋ ምን ዋዛ ሰዎች እንደመስላችሁ
ሐናና ቀያፋ ማለት ዮሐንስ እስክንድሮስ የሊቀ ካህናቱ ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ ይላል ያው ይሄ የሮያል ፋሚሊ ብዙ ጊዜ እንደምታቁት ከዛው ግን ይወጡት ነው ሚኒስትሮችም ምናምን አድርገው ይሾሙት እና እንዳለ የቤተ መንግስቱ ሰዎች አልቀሩ የቤተ ካህናት ሰዎች አልቀሩ ትልቁ ወይ ሐናና ቀያፋ አሉ ሊቀ ካህናት ናቸው በዘመኑ የካህናቶቹ ቁንጮ ማለት እነሱን ሳስብ ሉቃስ 3 ከአንድ እስከ 2 ያለው ቃል ትዝ ይለኛል ወይም ደስ ይለኛል እሱም ማንሳ ሉቃስ ምዕራፍ 3 ስለመጥቆዋን ሲተነገረበት ክፍል ነው እና ምን ይላል ጢባሪዮስ ቄሳር በይሁዳ ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይላል ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ የአራተኛ ክፍል ገዥ ሆኖ ፊልጶስም ወንድሙ ሐናና ቀያፋም ሊቀ ካህናት ሳሉ ይላል እነኛው በዘመኑ ላይ ያሉት ትልልቅ ሰዎች ነው የሚታረው ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይላል ጴንጤናው ጲላጦስ ይሁዳ ላይ ንጉስ ሆኖ ሳለ ይላል ሄሮድስ በገሊላ አራተኛ ገዥ ሆኖ ሳለ ይላል ወንድሙ ፊልጶስም እሱም ገዥ ሆኖ ነው ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ግን በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ እስቲ አሜን
አሜን
ደስ አይልም ይሄን ሁሉ አልፎ አልፎ ነገስታቱን ግብ ያለፈ የካህናቱን ግብ ያለፈና ምድረ በዳ ሄደና ዮሐንስን አገኘው ይላል ምድረ በዳ መጥቶ ቃሉ እሱ ጋር ተቀመጠ አይ አሁን አንዳንዴ የምትስለው ስለ ትልልቆቹ ጋር የምትጠብቀው ነገር ያለፈና የሰራዊት ጌታ እግዚአብሔር እይታው ልዩ ስለሆነ መሄድ ያለበት ቦታ ይሄዳል ነገስታቱን ግብ ያለፈ ዝም ብለው የተጠቀሱ እንዳይመስሉልኝ ሰዎች ለታሪክ ብቻ አለ ቃልፏቸዋል ሊቀ ካህናቱ ምክንያቱም ሰው ሁሉ ኤክስፔክት የሚያደርገው ቃል ይመጣል ተብሎ የሚጠበቀው በሊቀ ካህናቱ ነው በዋሎቹ ነው በነገስታቱ ነው አለፈ ይላል እና እነዚህ ሰዎች የታለፉ ናቸው ማለት ነው ስለዚህ ያው መከራ ቢያመጡ ባይገርም እግዚአብሔር አልፏቸዋል እና ደስ ያለኝ ግን የጠየቁት ጥያቄ ነው እነሱም በመካከል አቁመው ይሄ ትልቁ ጉባኤ ነው ነግሬያቸዋለሁ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ኃይሉን ከየት አመጣችሁ በማን ስም በመጀመሪያ ደረጃ ይሄ ጥያቄ ውስጠው ይራል ወይም የተለያየ ጥያቄ አላቸው ምን ህግ አለ መሰላችሁ እነሱ ደብዳቤ ሳይጽፉ የሆነ ቦታ ሄዳችሁ ማገልገል አትችሉ ገባችሁ ለአገልግሎትም ተልካችሁ ከሆነ በማን ፈቃድ ብለው በሌላ ክፍል ስተው ነው ምናልባትም የወራይ ስራ ወደፊት ስናጠምን ታያላችሁ ፈቃድ ማሰጣችሁ ብለው ይጠይቃሉ ምክንያቱም እነሱ ናቸው ቆንጆ መሪዎቹ ስለዚህ አሁን በማን ስም ነው በምን ስልጣን ነው ይሄንን እንድታረጉ ከየት አመጣችሁ ነው ጥያቄው ማፈቀደላችሁ ነው እሺ በዚያን ጊዜም ጴጥሮስ መንፈስ ቅዱስን ተሞልቶ አትራሱ ማደል ቅዱስ ጌታ ወደ ካህናት ወደ አለቆች በጎተቷችሁ ጊዜ ምን እንደምትናገሩ አትጨነቁ የእግዚአብሔር መንፈስ ምን እንደምትናገሩ ይሰጣችኋል አላላቸው ስለዚህ ጴጥሮስ ትክክለኛ ከሄድ ነው ይሄዳል በመንፈስ ተሞልቶ አሁን አየህ እሱ አይደለም የሚናገር ማለት ያ መንፈስ ያ ቅዱሱ መንፈስ ነው እሱ አልፎ የሚናገረው ስለዚህ መቋቋም አይቻልም በምን ኃይል ወይስ በምን ስም ይሄን አደረጋችሁ ላሏቸው በመንፈስ ተሞልቶ እናንተ የህዝብ አለቆችና ሽማግሌዎች አይ ሪስፔክት ዩ ነው የሚላቸው እናከብራችኋለሁ የህዝብ አለቆች ናቸው ሽማግሌዎች ናቸው እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ቆምታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁናችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን።
እንዴት ያለ ጀግንነት ነው እባክህ!
ይህ እኮ የሚደፈር ነገር እኮ እንዳይመስልህ ጉባኤ። ይሄ ሰናድሬን የሚሉት ዝም ብሎ እኮ አይደለም፣ ዝም ብለህ ስትቆም የሚያንቀጠቀጠ ኃይል ጉባኤ። ጴጥሮስ ሁሉን ነገር ያገለ መጥቶ ይሁዳ ከፊት ከፊት አስቆርቱ ይሁዳ መጥቶ በኋላ ሲከተሉ አይቷቸው የለ ማን ማን እንደሆኑ እና ስለዚህ ቀላል ነው እሱ ለመለየ የሰቀላችሁት እናንተ አላችሁ። ለሮም ወታደሮች አሳልፋችሁ የሰጣችሁት የገደላችሁት እሱ ሞቶ የቀረ ያጠፋችሁት መስሏችኋል? አልጠፋም፣ ተነስቷል። ደግሞም ይኸው በሱ ስም ይህ ሰው ደህና ሆኖ ሄደዋል። መርምሩ፣ ውጤቱ ይሄ ነው አለ ኢየሱስ። የተባረከ የገደሉት መስሏችኋል፣ የከደሉት መስሏችኋል፣ አልነበረም። የሰናፍጭ ቅንጣት አላለ ጌታ ራሱ ካልሞተች እንደገና በህይወት አትኖርም ማለት ወይም በብዙ ስፋት። በነገራችን ላይ ሰናፍጭ ቅንጣት በጣም ትንሽ ነገር ነው፣ ግን ስትበቅል ታላቅ ዛፍ ሆኖ ወፎች ምኖች መሳፈሪያ የሚያደርጓት እና ከትንሽነት ተነስቶ ትልቅ የሚሆን ነው። እና ኢየሱስ እንግዲህ በተለያየ መንገድ ስለሞቱና ስለትንሳኤው ተናግሯል። በጣም የገረመኝ ግን የዚህ ይሄ ሰው መፈወሱ እንደ አንድ ትልቅ እድል የተጠቀሙበት አለ። እንዴት እንዳናጋላቸው ተመልከቱ። ህዝብ አናወጠ፣ የሚታወቅ ሰው ነው። አንዳንዴ እግዚአብሔር ሊሰራ ከፈለገ ግድ የሰው ስርዓት አይጠብቅ መስራት ከፈለገ ይህን ታውቃለች። አንድ የምቀርበው ወዳጅ የነበረ አዲስ አበባ አገልጋይ ጥሩ የእግዚአብሔርን ድምፅ የሚሰማ ነው፣ አገልጋይ ነው። እና አንድ ቀን በሌሊት አለተነስቼ ጌታ ሆይ ሃሌሉያ እያልኩ ስጸልይ እንዲህ አለኛል፣ ዛሬ ክሩሴድ አዘጋጅልሃለሁ አለኛል። እንግዲህ ክሩሴድ አስቡት፣ ከወራት በፊት ተነግሮ አለ ኮንፈረንስ ለማድረግ ተዘጋጅቶ ነው ቃል እንዲ እና ጌታ ግን ፓስተሮችም አልደወሉልን ምን አላሉ። በአንድ ጊዜ ነገረው ለሱ ብቻ ዳይሬክት ክሩሴድ ብሎ ያው ልጁ ጥሩ እግዚአብሔር ነገር ስለሚሰማ ወደ የሰፈር ነው ወደ መገናኛ አካባቢ ነው ወክያ ሲሄዳለ ሁለት የሚያማምሩ ሴቶች እየተሳሳቁ መጥተዋል። ከፊት ለፊት ሲመጡ ጌታ ተቃውሞ አለኛል። ከዛ በኢየሱስ ስም ሁለቱ ወደቁ ነው ቃለት ነው። ከዛ ከንቱ ህዝብ ሲጮሁ ህዝብ ተሰበስባል። ምንድን ሴት ባሏ ነው ወይ ይላሉ አሉ ግማሹ። ደብድቧን ነው ምንድን ነው ግማል ለማየት ህዝብ ተሰበሰበ። ከዛ በኮንቴነሩ ላይ ቁም ነበር እዛ ጋር ገንዳ ነገር ተባ ቁም ነበር ኮንፈረንሱ ረዝግ ይችላሉ አለ ይችላሉ። ከዛ በልነበርገ ብሎ መንፈሱ ነዛ በርክቶ የውላችሁ ብዙዎች በዚህ የታሰሩ ናቸው ኢየሱስ ነው ነፃ የሚያወጣው ብሎ ለስንት ሺህ ሰው ሰብኮ ከዛ እነሱ ነፃ አውጥቷቸው ብዙ ሰዎች ንስሐ ገብተዋል። እግዚአብሔር የተባረከ። ምን ልልህ ነው ሂሳብ አትሰራለህ፣ ሁሉን የሚችላል ማድረግ ከፈለገ ያደርጋል። አሁን ብዙ ጊዜ የምንሳሳተው እግዚአብሔር ማድረግ ስላልፈለገ ታውቃላችሁ። አሁን እኔ እንደው ዓለም አቀፍ ኢንተርናሽናል አገልጋይ ሊያደርገኝ ከፈለገ አይችልም? ይችላል። ግን አሁን ለምን አለው በቃ ጊዜው አይደለም ወይ ማልፈለገ በቃ ሪያሊቲ መቀበል አለ ከባሻለ እግዚአብሔር ሲፈልግ በር የብረት በር ግንብ ቤት አይከለክለው ጠርምሶ ያሻግራል። ኮንፈረንስ ሊያዘጋጅልህ ከፈለገ ማንም አይከለክለው። ኢየሱስ የተባረከ። እና በምን ኃይል እና ስልጣን ይሄን ያደርጋችሁታል? ከዛ ይሄን ነገር ብንመረምረው የናዝሬቱ ኢየሱስ ነው ሚስጥሩ አላቸው። ከዛ በኋላ ቁጥር 10 ላይ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሃሌሉያ። የሁላችሁ እዚህ ጋር እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው አላችሁ ጋር በዚህ ዙሪያ ትንሽ መናገር ፈልጋለሁ። መጽሐፍ ቅዱስ ኢየሱስን የማዘር ራስ ድንጋይ ብሎ ይጠራዋል። በተለይ መጀመሪያ የተነገረው ኢሳያስ 28 16 ላይ ነው። በትንቢት ኢሳያስ ምዕራፍ 26 ማን 28 16 ምን ይላል? እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነው የከበረው መሰረቱ የዘነውን የማዕዘን ድንጋይ የሚያመጥ አያፍርም። ሃሌሉያ። እንዴት ደስ ይላል! አንድ ምስጢር ይነግረናል ይሄ ነገር። ስለ ኢየሱስ ሲነግረን ምን አለ? በጽዮን ድንጋይ ለመሰረት አስቀምጣለሁ አለ። የተፈተነው የከበረው መሰረቱ የጸናው ይላል። ስለ ጌታ ነው የከበረው ይላል። የተፈተነው መሰረቱ የጸናው የማዕዘን ድንጋይ የሚያመጥ ያ አማኝ እንኳን አያፍርም። በዚህ ያመነ አያፍርም። ኢየሱስ ይባላል። የተከተልሽው ጌታ የሚያሳፍራል። ለጊዜው መስሎሽ እስከ ፍጻሜ ግን ይጂ ሂድ እስከ መጨረሻው አጥቁ ፍጻሜ ላይ ድል ያመጣል። ኢየሱስ የተባለ አያፍርም። እና በኤፌሶን ምዕራፍ 2 ቁጥር 20 ላይ ደግሞ ምን የሚል ቃል አለ? እንዲያያዝልኝ ይሄን ሐሳብ ልንገራችሁ። በተለይ ኤፌሶን 2 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱ ሕንጻ ሁሉ እየተጋጠመ አካሉን ያሳድጋል የሚል ቃል አለ። እና ምንድን ነው የሚለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ነው ይላል። እናንተ ደግሞ ምንድናችሁ ነው የሚለው? ግንቡ ናችሁ አይነት ነው። ጴጥሮስም ይሄንን ደግሞ ይናገራል። እዚህ ጋር አንድ ነገር ልንገራችሁ። ይኸውልህ የአዲስ ኪዳንን መቅደስ ነው እነዚህ ሰዎች እየተናገሩ ያሉት። አየህ፣ የብሉይ ኪዳን መቅደስ የሚታይ ግንብ ነበር አይደል? የሰለሞን መቅደስ ነበር። ከዛ በፊት የመገናኛው ድንኳን ነበር፣ በኋላ ግንቡ ማለት በድንጋይ የተሰራ። የአዲስ ኪዳኑ መቅደስ ግን አንተ ኢየሱስ ጌታ አንቺ ነሽ። መጽሐፍ ቅዱስ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ ይላል። ሃሌሉያ። አሁን እግዚአብሔር ግንብ ቤት አይፈልግም። አንተው ራስህ ግንብ ይሆን ያው ድንጋይ ሆነ እንድትሰራ ይፈልጋል። የማዕዘኑ ራስ ያንተ የበላይ ተቆጣጣሪ፣ የቤተ ክርስቲያን አባት፣ የበላይ ጠባቂ፣ ባለቤት፣ የሰራዊት ጌታ እግዚአብሔር ልጁን ኢየሱስን የኮርነር ስቶን አድርጎ ሃሌሉያ ኢየሱስ ይባላል። እና እዚህ ጋር እንድነግራችሁ የምፈልገው ስለ መቅደሱ ስራ ከዚህ በፊት ጠቅሼዋለሁ። ከረጅም ማለት ነው የሰለሞን መቅደስ ሲሰራ መጽሐፍ ቅዱስ ስታነቡ ቀስ ብላችሁ የድንጋይ ወጋሪዎች ድምፅ አይሰማም ነበር ይላል። በሰለሞን መቅደስ ውስጥ ብሎኬት ማነው ድንጋይ እየተጠረበ ምናምን አይደለም የተሰራ። ሌላ ቦታ አልቆ ነው መጥቶ መገጣጠም ብቻ ነበረ የተሰራው። ቀስ ብላችሁ ለነገስት ብላ ሄዳችሁ ዜና ላይ ሄዳችሁ ስታነቡ ይህን ታገኛላችሁ። ስለ መቅደሱ ስራ እና በሚገነቡበት ሰዓት እንግዲህ ሂስትሪ ነው የምነግራችሁ። አንድ ትልቅ ቅርጹ ከሌሎቹ ጋር የማይሄድ ድንጋይ መሀል ላይ መጥቷል። ከዛ ወሰንነት አምጥቷል። ከዛ ግንቡን ገንብተው ሲጨርሱ ለዛ ቦታ በግራ ቢፈልጉ በቀኝ ቢፈልጉ ሊሆንላቸው አልቻለ። እስቲ ባለፈው ጣል ነው ብለዋል። እሱ ራሱ ሲሉት ለካ መጀመሪያም ሲሰራ የማዕዘኑ ራስ ተደርጎ የተሰራው እሱ ነበር። እና ፊት አረገ እና ቦታው ላይ ሆነ። ከዛ በኋላ ነው ይሄንን ቃል የተጠቀሙት ይባላል። ግንበኞች ንቀውት ነበረ፣ የማዕዘን ራስ ነበር ለካ ድንጋዩ ብለው። ዛሬ ደግሞ ወደ አዲስ ኪዳን ሲመጣ ኢየሱስ ይሄ የከበረው ጌታ የነሱ ፈጣሪና አባት ሆኖ ለነሱ ብሎ ለኛ ብሎ መጥቶ እነሱ ግን ሪጀክት አረጉት፣ ጥለውት ነበር። አላወቃችሁም ነው የሚላችሁ፣ የጣላችሁትን ሁሉን የሚችለውን ጌታ ነው ሊያድናችሁ የመጣው ነው። እና ዛሬም ደግሞ መልካም በማረጉ ትቃወማላችሁ ነው የሚላችሁ። አንዳንዴ የሚያስደነግጠኝ ነገር ለምንድን ነው ግን ሰዎች አሁን ፈሪሳውያን ለምን የሚቃወሙት? ሪያሊቲ ለምሳሌ በጣም የሚገርመኝ በተለይ እንደዚህ የሚል ቃል አንብባችኋል። ዮሐንስ 28 ከ11 ጀምሮ ስታነቡ እነኚህ ሰዎች እኮ ኢየሱስ እንደተነሳ ያውቃሉ፣ ታውቃላቸው ያውቃሉ። ጠባቂዎቹ መጥተው ነገሯቸው ይላል። ምን ብለው ነገሯቸው? እየጠበቅን እያለን ድንገት በብርሃን ተሞላ፣ ልንቋቋመው ማንችለው ነው፣ በመሳሪያ ማንከላከላቸው መላእክቶች መጡ፣ እኛ ሁላችንም ወደቅን፣ ከዛ እያየነው ተነስቶ ሄደ ብለው ነገሯቸው። በሉ ሄደን እንዳታወሩ አይገርምህም? ሰው ወደ ሪያሊቲ መጠጋት አይሻልም? በቃ እውነት ከሆነ ነው እንዴ ብሎ እጅ አይሰጡ። ግን ይሄን እውነት እንዲደፈር ምን አሏቸው ይላል። እኛ ተኝተን ሳለን ደቀ መዛሙርት ሰረቁት ብላችሁ ተናገሩ፣ ገንዘብ ሰጣችኋለን አሏቸው ብለው እውነት ሊደፍኑ አትችልም። እውነት ልንገራችሁ፣ እውነት ሁልጊዜ ተደፍነ አትቀር። ይሄ ፕሪንስፕል ነው በእግዚአብሔር መንግስት ውስጥ። ለጊዜው ልትጉላላ ትችላለች፣ ለጊዜው ወደ ገኝ ወደ ገራ ልትደረግ ትችላለች። እውነት ግን በመጨረሻ አሸንፋ ትወጣለች። ኢየሱስ የተባረከ እና አሁን እነዚህ ሰዎች እንግዳ ስለሆኑ አይደለም ለዚህ ነገር ያውቃሉ፣ ግን በራሳቸው ለማምለጥ ይሞክራሉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ከዚህ ጋር ከግንቡ ጋር የተጠቀሰ ነገር አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሰሩ ይላል። ሃሌሉያ። እና ዝቅ ብሎ ጴጥሮስ እንዳውም ቅድም የነገርኳችሁ ኢሳያስ ላይ የተጠቀሰውን ይጠቅሳል። ግንበኞች የናቁት ድንጋይ የማዘራ ሰው ነው። እና ምን ይላል ይሄ ክፍል? በሰው ወደ ተጣለ ኢየሱስ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ። ብዙ ጊዜ ሰው የሚጠላው ነገር በእግዚአብሔር ዘንድ ባሉ ያለው እግዚአብሔር የሚያከብረው ነገር ሰው ይጥላል። ግን ሰው ስለጣለ ወድቆ አይቀርም፣ በእግዚአብሔር ዘንድ ግን የተመረጠ ነው ይላል። እና እንደ ሕያዋን ድንጋዮች ሆናችሁ መቅደስ ለመሆን ተሰሩ ይላል። ሃሌሉያ። ስለዚህ ወገኖቼ አሁን ቀስ ብላችሁ ስታነቡ ሌሎች ቆሮንቶስ ላይ ጊዜ ስለማይበቃ ነው ሰፋ ብያለሁ። ግን እርስ በርሳችን እንዴት እንደምንገናኝ እርስ በርሳችን እንዴት እንደምንታነጽ ይናገራል። የምንታነጸው ደግሞ ፍቅር በሚባል ሲሚንቶ እስቲ አሜን። አየህ፣ እያንዳንድ ብሎኬት ነህ አስበው፣ ድንጋይ ነህ፣ ሕያው ድንጋይ ነህ። እርስ በርስ መቅደስ ለመሆን ስትሰራ መሀል ላይ ማያያያ ፍቅር የሚባል ነገር አይ፣ እዛ መሀል ያ ፍቅር የሚባለው ነገር ከጠፋ አውሬ ታስገቢያለሽ፣ ለጠላት በር ትከፍቻለሽ። ስለዚህ ሁሉ ጊዜ ያንን ማጥበቅ ያስፈልጋል። አንድ ጊዜ እኔ የምኖርበት ከተማ ላይ አቦ ጎዳና ካምፕ አለ እና እዛ ካምፕ መንገድ የሚሰሩ ማለት ነው፣ አስፋልት የሚሰሩ ናቸው። እና አንድ ጊዜ ግንብ ሰሩ አጥር እና ያን አጥር እኔ ጎረቤት ቅርብ ስለሆነ በደንብ ሲሰሩት አይቻቸዋል። የሰሩት ከሁሉ እስከ ዛሬ ሳስበው የሚገርመኝ ድንጋይ እንደማንኛው ማዘጋጁ ምናምና መሀል ላይ ጭቃ ነው ያለው። ጭቃ አርጎ ድንጋዩ ብቻ ጭቃ አርጎና ድንጋዩ ብቻ አርጎ ከዛ በሲሚንቶ ጋር እና በቃ አስተዋልኩ። አይቼ ወይ ጉድ! አሁን ሌላ ሰው ሲሰራ ያላየ ግንብ ነው። በቃ እንዴት እንደሚያምር ልነግራቸው አልችልም። ግን ተንደርድረ በእርግጫ ምክንያት እርግጠኛ ውስጡ ጭቃ ነው። ጭቃ ነው የተያያዘው። አይ አንዳንዴ እንደዛ እንዳይሆን እውነተኛ ያልሆነ ይሄ ሪል ያልሆነ ፍቅር እንዳይሆን እርስ በርስ መጣበቅ አለብን። ያን ጊዜ መቅደሱ ለሌሎች የሚታይ ይሆናል። እርስ በርሳችን በመያያዛችን ሌሎችን የምንማርክ እንሆናለን ማለት ነው። ወደ መጨረሻው ላይ ስመጣ በጣም የምንወደው ቃል በመጽሐፍ ቅዱስ ውስጥ በጣም ደስ ብሎ ነው የምንናገረው፣ ግን ብዙዎችን የሚያናድድ ኦፌንድ የሚያደርግ ቃል ነው። ይሄ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። አንድ ጽሑፍ ሳነብ ምን ይላል? ይህን አባባል ብዙ ሰዎች የሚረዱት በመጥፎ መንገድ፣ በተለይ በትክክለኛ ክርስቶስን ከሚከተሉ ውጭ ያሉ ሰዎች እኛ የጻፍነው ሁሉ ነው ይመስላቸው። ገባችኋል? እንደዛ ነገር ኢየሱስን ካልተከተል ስትሏቸው ንድ ምልክ እናንተ የሌላውን ሰው እምነት ሪስፔክት አታደርጉም ይላሉ። አለ እንዴት ስንት ሺህ እምነት በምድር ላይ ያ ሁሉ እንዴት ጥለህ የኔ ብቻ እንዴት ትላለህ? አለ የሚለው እና እኛ እኮ አይደለንም ያለው እንዴ ቤተክርስቲያን ተስማምተው የጻፈችው ነገር አለ። አሁን ይሄ ነው የተሳሳተው። ታዲያ ማዋጋ ከፍሎ ማስታርቆ ሌላ ሰው ጣልቃ ይገባል እንዴ? ዋጋ የከፈለው ያስታረቀው ኢየሱስ እኮ ነው አይደል እንዴ? በልጁ ከራሱ ጋር ዓለምን ያስታረቅ ነበር አይደል? ታዲያ እሱ አስታረቀ። አሁንም ከሱ በሱ በኩል የምትስማማው ይሄ ነው። እነዚህ ላይ ቁልፍ ቃል ብዬ ወሰድኳት ከዚህ ጥቅስ ውስጥ ሌላ የለም የምትለዋለች። እስቲ አሜን በት። ሌላ የለም በቃ ይሄ ብቻ እኮ አንድ ሰው በትክክል ወደነነት ሊያመጣው ይገባል አይደል? ሌላ የለም ሌላ የለም ማለት ሌላ የለም ሁሉም ቆንቆ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ የለም ማለት። በጣም የገረመኝ ግን ሐዋርያት በጣም በእውነትም ብልሆችና በመንፈስ የተሞሉ እንደሆኑ የምታውቁት እዚህ ክፍል ላይ ስለ ሰውየው ፈውስ ተናገሩና አሁን ኢንተርናሽናል አድርጉት፣ ደህንነትን አምጡ፣ ዋናውን ርዕስ አድርጉትና እንግዲህ እንንገራችሁ ከዚህ ሽባነት ባለፈ የሰው ነፍስና ህይወት ሊያድን የሚችለው እሱ ብቻ። ሃሌሉያ። የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። ያው ብዙ ጊዜ የምንጠቅሰው ዮሐንስ 14 ቁጥር 6 እኔ መንገድ እውነት ህይወት ነኝ ብሎ ዝም ቢል እኮ እሺ፣ ከዛ በእኔ በቀር ካልሆነ አየህ፣ ብቻ የሚለው እዚህ ጋር ተቀምጦ ካልሆነ ወደ አብ የሚመጣ የለም፣ አባቴን ለማግኘት ሌላ መንገድ መጠቀም አይቻልም ነው የሚለው። እንደው ምን ብለን ነው ደህንነት ስናስተምር የምንለው? እግዚአብሔር አብን ለማግኘት አንድ ስልክ ቁጥር ብቻ ነው ያለው፣ እሱም ኢየሱስ የሚባል ነው ብለን ስናስተምር በሌላ መንገድ የእግዚአብሔር አብ ጆሮ አይከፈትም፣ አይሰማም። ኢየሱስ የሚለው ግን ሲጠራ እግዚአብሔር አብ ይሰማል። ኢየሱስ የተባረከ ይሁን። እና ሌሎችን ለመናቅ ወይም ሌሎችን የሌሎችን ሃይማኖት ለማኳሰስ ወይም ለማጣጣል የተነገረ ሳይሆን ራሱ የእግዚአብሔር ቃል እየነገረ ነው። ደግሞ እግዚአብሔርን ቃል ለመከተል ይህንን ወስደን ይህንን የምንጠራው ነገር የለም። ስለዚህ መዳን የሚገኘው በኢየሱስ ብቻ ነው ብሎናል። እኛም ይህን እናስተምራለን። ሃሌሉያ። እንጸልይ።